ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ25 በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ የካቲት 18 2012 ዓመተ ምህረት ዝግጅታችን ጀመረ። ኢትዮጵያ ውስጥ 4 ተጨማሪ ሰዎች ለኮሮና ቫይረስ መጋለጣቸውን የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዛሬ አረጋግጠዋል። ዘገባውን ባብይ ርዕስ ይዘናል። ማህበራዊ ርቀትን የመጠበቅ ጉዳይ ተግባራዊ የማይደረግ ከሆነ መንግስት ህገ መንግስት የሰጠውን መብት ተግባራዊ ለማድረግ እንደሚገደድ ጠቅላይ ሚኒስትር አብይ አህመድ ገለጹ።
በርካታ ጥረት የሚያደርጉ የሃይማኖት አባቶች እና ተቋማት እንዳሉ ሆኖ የምትዘናጉ ተቋማት ጥንቃቄ እንድታደርጉ፣ ወደ ከፋ አስገዳጅ እርምጃዎች ከመግባታችን በፊት በኃላፊነት ስሜት ለተወሰነ ጊዜ ገታ መደረግ እንዳለበት የምታምኑትን በተግባር እንድታውሉ አደራ ማለት እንፈልጋለን።
ሙሉ ዘገባውን ቆየት ብላችሁ ታደምጡታላችሁ። ጤና ይስጥልኝ፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ በቀጥታና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብራለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና።
እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍስሃዬ ነኝ። የኮሮና ቫይረስ ስርጭትን ለመከላከል የወጡ መመሪያዎችን በማያከብሩ ሰዎች ላይ እርምጃ እንደሚወሰድ የኢትዮጵያ ፌዴራል ፖሊስ ኮሚሽን ዛሬ አስታውቋል። የወጡትን መመሪያዎች ለማስከበርና ለማስፈጸም ለአባላቱ ሲያሳውቅና ሲያዘጋጅ ቆይቶ ከዛሬ ጀምሮ ወደ ስራ መግባቱን ፌዴራል ፖሊስ ገልጿል። የአዲስ አበባ ዘጋቢያችን ፀሐይ ዳምጠው ዝርዝር ዘገባ አላት።
የቫይረሱን ስርጭት ለመግታት ሰዎች መጨባበጥ እንዲያቆሙ፣ በመካከላቸው ርቀት እንዲጠብቁና ስብሰባዎች እንዳያደርጉ መንግስት መመሪያ ቢያወጣም በአግባቡ እየተከበረ አለመሆኑን የፌዴራል ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ለአሜሪካ ድምጽ ገልጿል። በመንግስት ከተደነገገ ገደብና መመሪያ ውጪ የሚካሄድ ማንኛውንም ስብሰባ ፖሊስ እንደሚበትንና ህጋዊ እርምጃ እንደሚወስድ አቶ ጄላን ተናግረዋል።
ብዙ ስብሰባ ሆኖ ከተገኘ ፖሊስ ካገኘ ይበትናል፣ የማንም ፓርቲ ቢሆን ይበትናል። ይህንን የሚያደርገው ለምንድን ነው? አንዱ ለብዙሀኑ መብት ስል ነው ይህንን የሚያደርጉት። ስብሰባውን ስለጠላ ወይም ፖለቲካውን ስለጠላ አይደለም። አሁን ጉዳዩ የፖለቲካ ጉዳይ ነው። የኮሮና ቫይረስ በሽታ አሁን ከራሳችን ላይ ማሳለፍ አለማሳለፍ ጉዳይ ነው። የመኖርና ያለመኖር ጉዳይ ነው። ሌላ ሀገር የደረሰው እኛ መቋቋም እንችላለን ወይ? ስንት ሆስፒታሎች አሉ? የሰለጠኑ ሀገሮች ናቸው እኮ ያቃጣቸው።
ፖሊስ የምሽት መዝናኛ ቤቶች ስራ እንዲያቆሙ እያደረገ ክፍት ሆነው የሚያገኛቸውን የመዝጋት እርምጃ እንደሚወስድ የኮሚሽኑ የህዝብ ግንኙነት አሳስበዋል። በመሰረታ ሰራዊ ሸቀጦች ላይ የዋጋ ጭማሪ ያደረጉ ነጋዴዎችን አስመልክቶ ኃላፊው ሲናገሩ በመላ ሀገሪቱ 5000 የሚሆኑ ነጋዴዎችና የንግድ ድርጅቶች ለህግ እንዲቀርቡ የማድረግና የንግድ ፍቃዳቸውን የመሰረዝ እርምጃዎች መወሰዳቸውንም አስታውቋል። ቫይረሱን በተመለከተ ህብረተሰቡን የሚያደናብሩ ሐሰተኛ መረጃዎችን በማህበራዊ መገናኛና በሌሎች ዘዴዎች የሚነዙ ግለሰቦች ላይ ኮሚሽኑ እርምጃ እየወሰደ መሆኑን አቶ ጄላን ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
በቅርቡ በድሬዳዋ ከተማ የተቋቋመው የድሬዳዋ ነዋሪዎች አንድነት ፓርቲ ሊቀመንበር ያለ አግባብ ሊቀመንበሬ ላይ ድብደባና እስር ተፈጽሟል ሲል መንግስትን ከሰሰ። የፓርቲው ሊቀመንበር ሰሞኑን በድሬዳዋ እየተከሰቱ ባሉ ግጭቶች እጃቸው አለበት ተብለው መያዛቸውን የፓርቲው ምክትል ሊቀመንበር አቶ ጌትነት ገነቱ በተለይ ለአሜሪካ ድምፅ ሬዲዮ አስታውቀዋል። ስለ ጉዳዩ ከፖሊስ ለማጣራት ያደረግነው ጥረት አለመሳካቱን ገልጾ አዲስ ቸኮል ዘገባ ልኮልናል።
የፓርቲው ምክትል ሊቀመንበር አቶ ጌትነት ገነቱ ለቪኦኤ በሰጡት ቃል እንዳመለከቱት ፖሊስ አቶ ሲሳይ ቤት ድረስ መጥቶ ነው የወሰዳቸው።
እና የሆነው ምንድን ነው? መከላከያዎች ይመጡና የሀገር መከላከያ ሰራዊት በእርግጥ ሙከቱ የነበረው አምስተኛና ደቻቱ የሚባል ሰፈር ነበረ። ወዲያው ወደ አቶ ሲሳይ አየለ ሰፈር በመምጣት ቁጭ ባለበት ስሙን በመጠየቅና አቶ ሲሳይ አየለ እሱ እንደሆነ እንዲሁም ደግሞ ገንዘብ እያከፋፈለ ከተማውን እያተረበሸ ያለው እሱ ነው በሚል ድብደባዎች ደርሰውበታል። ከዛም አልፎ እርግጥ የታሰረበትን ቦታ ያወቅነው ዛሬ ነው። አፍቴሳ የሚባል ሰፈር የሚገኝ ፖሊስ ጣቢያ ውስጥ ነው ሊታሰሩ የቻለው። የተወሰኑ ጉዳቶች ደርሰውበታል። ጀርባው ላይ፣ እጁ ላይ ኩላሊቱንም አሞታል። እኛ ሄደን አጣሩልኝ ብዬ የተወሰኑ አመራሮችን በጠየቁት መሰረት የተወሰኑ ጉዳቶች ደርሰውበታል። ሕክምና ማግኘት እንዳልቻለ ወጥተው የሚያሳክሙም እንደሌለ የጣቢያውንም ሹማምንቶች በጠየቅንበት ሰዓት አደራ እንደተቀመጠ ነው። እኛ ያሰረውንም አላወቅንም። ይሄ ነው የተፈጠረው ነገር።
ለተወሰነ ጊዜ ቆሞ የነበረው የድሬዳዋ ግጭት ባለፉት 3 ቀናት የጎላ ጉዳት ባያደርስም በአንዳንድ ሰፈሮች ድጋሚ ተከስቷል። በተለይ ትላንትና በነበረው ግጭት የከተማዋ ትልቁ ገበያ ቀፊራ እስከ መዘጋት ደርሶ እንደነበር ነዋሪዎች ለቪኦኤ አስታውቀዋል። የድሬዳዋ ነዋሪዎች አንድነት ፓርቲ ሊቀመንበር በሆኑት አቶ ሲሳ ላይ የተፈጸመው እስር የፖለቲካ ምህዳሩን የአንዳንድ አመራሮች ጋር በመነጋገር እንዲለቀቁ ጥረት በማድረግ ላይ መሆናቸውን ገልጸዋል። የድሬዳዋ ነዋሪዎች አንድነት ፓርቲ በዋናነት አስቀድሞ ሳተናው የድሬዳዋ ወጣቶች ማህበር አባላት የሆኑ ነዋሪዎች የመሰረቱት ፓርቲ ሲሆን ማህበሩ በመጀመሪያ የተቋቋመው በተለምዶ 40-40-20 የተባለውን የድሬዳዋ አመራሮች ድልደላ ቀመር በመቃወም ነበር። ሆኖም አንዳንዶች ድሬዳዋን ለወራት በናጣት የእርስ በርስ ግጭት እጁ አለበት ሲሉ ማህበሩን ይከሱታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ደቡብ አፍሪካ 2 ዜጎቿ በኮሮና ቫይረስ እንደሞቱባት አስታውቃለች። መንግስት ሀገሪቱን ለ3 ሳምንታት ያህል ለመዝጋት ወስኗል። 2 ሰዎች የሞቱት በምዕራባዊ ኬፕ ታውን መሆኑን የሀገሪቱ የጤና ሚኒስትር ዙዌሊ ኒኬዜ አረጋግጠዋል። በሀገሪቱ ከ1000 በላይ በቫይረሱ የተያዙ ሰዎች እንዳሉ ታውቋል። ከአፍሪቃ የበዛ የቫይረሱ በሽተኞች አሏት ተብለዋል። አፍሪቃ ውስጥ ቫይረሱ የያዛቸው ሰዎች 3000 እንደሚሆን የእንቅስቃሴ ገደብ ትዕዛዝ አስተላልፋለች። ሰዎች ከቤታቸው እንዲወጡ የሚፈቀድላቸው ለሕክምናና ምግብ ለመግዛትን በመሳሰሉት ምክንያት ብቻ ነው። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ኮሮና ቫይረስ እንደያዛቸው የዳውኒንግ ስትሪት መግለጫ አስታውቋል። ጆንሰን ዛሬ ትዊተር ላይ ባወጡት ቪዲዮ የሰውነታቸው ሙቀት ከፍ ማለቱንና የማያቋርጥ ሳል እንዳለባቸው ገልጸዋል። ቤታቸው ሆነው እየሰሩ መሆናቸውንና ራሳቸውን ማግለላቸውን ጠቁመዋል። የሀገራቸውን ብሔራዊ የጤና ጥበቃ አገልግሎትን አመስግነዋል። ሰዎችን ኮሮና ቫይረስ ከሚያስከትለው ችግር ለመከላከል በሚደረገው ብሔራዊ ጥረት ውስጥ በፍላጎታቸው የተሳተፉትን 600 ሺህ ሰዎችንም አሞግሰዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከቻይናው ፕሬዚደንት ሺጂፒንግ ጋር በጣም ጥሩ ንግግር አካሂደናል ብለዋል። ኬኔት ሾርት ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች። በኢንዱስትሪ የበለጸጉት 20 ሀገሮች መሪዎች ትላንት ሐሙስ በዓለም ደረጃ ስለተዛመተው ኮቪድ-19 ለመነጋገር በስልክ ጉባኤ አካሂደዋል። ዩናይትድ ስቴትስ ሌላዋ የኮሮና ቫይረስ ማዕከል ወደ መሆን እየተጠጋች ነው ተብሏል። በቫይረሱ በሽተኞች ብዛት ቻይና ከነበረው አልፏል። የሀገሪቱ ፕሬዚደንት ትራምፕ ግን በመጀመሪያ ደረጃ ቻይና ያሉትን በሽተኞች ብዛት በትክክል ይታወቃል ማለት አይደለም በማለት የሚሰማውን ስጋት አክብደው አላዩም። ኒውዮርክ ከተማ ውስጥ የብሔራዊ ዘብ ወታደሮች የስብሰባ አዳራሾችን ወደ ጊዜያዊ ሕክምና ቦታዎች እየቀየሩ ናቸው። ፕሬዚደንት ትራምፕ የሀገሪቱን ኢኮኖሚ ለማዳን ሲባል የሀገሪቱ ሰራተኞች በከፊል ወደ ስራ ገበታቸው እንዲመለሱ እየገፋፉ ናቸው። የሕዝብ ጤንነት ጉዳይ ጠበብት ግን የመራራቅ መመሪያውን ከሚገባው ጊዜ ፈጥኖ ማቆም አደጋ እንዳለው በማስገንዘብ እያስጠነቀቁ ናቸው። የጀርመን መንግስት ኔፓል ውስጥ መውጫ አጥተው የነበሩትን በመቶዎች የሚቆጠሩ ጎብኚዎች በተከራየው የቃጣር አየር መንገድ እንዲመለሱ አድርጓል። ጀርመን ከያዝነው ሳምንት መግቢያ አንስቶ የሰዎችን እንቅስቃሴ አግዳለች። ከጎብኚዎቹ አብዛኞቹ የጀርመን ዜጎች ወይም ከሀገሪቱ ጋር ግንኙነት ያላቸው ናቸው ተብለዋል። ዛሬ ከካታማንዱ ዓለም አቀፍ አውሮፕላን ማረፊያ መነሳታቸውን የኔፓል የኢሚግሬሽን ባለሥልጣን ገልጸዋል። በሀገሪቱ የአይሮፕላን በረራን ጨምሮ እንቅስቃሴ የታገደ ቢሆንም ጎብኚዎቹ ከኔፓል እንዲወጡ ሲባል ለበረራው እንደተከፈተ፣ ሌሎች ተሳፋሪዎች ግን እንዳልነበሩ ታውቋል። የኔፓል መንግስት በኮሮና ቫይረስ ምክንያት እንቅስቃሴ በማገዱ ከ10,000 በላይ የሚሆኑ ጎብኚዎች መውጫ እንዳጡ ተዘግቧል። ኔፓል 3 ብቻ የኮሮና ቫይረስ በሽተኞች እንዳሏት ከእነሱም አንዱ እንዳገገመ ተገልጿል። በርካታ የእስያ ሀገሮች በኮቪድ-19 ምክንያት ገበያ ያጡ የንግድ ተቋማትን በኢኮኖሚ ለመርዳት ማቀዳቸው ታውቋል። ነገር ግን አሰሪዎች ሰራተኞችን እንዳያስወጡ የሚረዳው ሁሉንም እንዳልሆነ ተገልጿል። የቫይረሱ ሁኔታ ከተረጋጋ በኋላም ሁሉም የንግድ ተቋማት በአዲስ መልክ ስራ ለመጀመር ያስችላቸዋል ማለት እንዳልሆነ ታውቋል። ጃፓን፣ ሲንጋፖር፣ ደቡብ ኮሪያና ታይዋን የሚያደርጉት የመርዳት ጥረት ትልቅ ለውጥ ያመጣል ተብሎ ይጠበቃል። ምክንያቱም እነዚህ ሀገሮች ባጀታቸውን በሚገባ የሚመሩና እርዳታን በፍትሃዊ መንገድ የሚያቀርቡ ተደርገው ይታያሉ። የኢኮኖሚ ማንቀሳቀሻ እርዳታ የሚያገኙት ኩባንያዎች ከ40 እስከ 50 ከመቶ ኪሳራ የደረሰባቸው መሆን እንዳለባቸው አንዊታ ባሱ ጠቁመዋል። ባሱ ፌች ሶሉሽንስ በተባለው የመዋለ ንዋይ ግምገማ ኩባንያ የእስያ ሀገሮች አደጋ ጥናት ኃላፊ ናቸው። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ የካቲት 18 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይ @voyamharik እንዲሁም በአሃዱ ሬዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል።
በማርች 15 ጀምሮ ሙሉ ለሙሉ ኤክስፖርት ማድረግን አቁመናል። እኛ በተቀባላው በቀጥታ ገበያ ላይ ከ5000 በላይ አበባ ነበር እንልክ የነበረው። በቀን ወደ ኦክሽን ደግሞ 50000 ተቀላላ 95000 አበባ ነው በቀን ውስጥ የምንልክ የነበረው ወደ አውሮፓና ሚድል ኢስት። እና ይሄ በየቀኑ የቀጥታ ገበያ ወደ $8,000 ነበር የምናገኝበት። የኦፕሽኑ ወደ 13,200 ነው ተቀላላ $21,200 በቀን እያጣን ነው። ይሄ
በባህር ዳር ከተማ የሚገኙ አበባ አምራች ድርጅቶች በአንድ ሳምንት ውስጥ ከ16 ሚሊዮን ብር በላይ ማጣታቸውን ገለጹ። ዘገባውን ይዘናል። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያ ውስጥ 4 ተጨማሪ ሰዎች ለኮሮና ቫይረስ መጋለጣቸውን የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዛሬ አረጋግጠዋል። ከአዲሶቹ ተጋላጮች አንዱ ሞሪሼሳዊ ሲሆን 3ቱ ኢትዮጵያውያን ናቸው። አንዱ ኢትዮጵያዊ በአዳማ ከተማ ነዋሪ ናቸው። ሙክታር ጀማል አጠር ያለ ዘገባ አለው።
በኢትዮጵያ በኮሮና ቫይረስ የተያዘ ሰው ቁጥሩ ወደ 16 ማሻቀቡን ነው ዛሬ የኢትዮጵያ ጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጋራ ባወጡት መግለጫ ያስታወቁት። በዛሬው ዕለት ይፋ የተደረጉት 4ቱ አዲስ የኮሮና ቫይረስ ታማሚዎች አንደኛው የ72 ዓመት ሞሪሻዊ ሲሆኑ መጋቢት 5/2012 ከኮንጎ ብራዛቪል ወደ ኢትዮጵያ ገብተው በመጋቢት 13/2012 የበሽታው ህመምና ምልክት ስለታየባቸው ወደ ጤና ተቋም ማምራታቸውን የተገለጸው። ሁለተኛው ታማሚ የ61 ዓመት ዕድሜ ያላቸው የአዳማ ከተማ ነዋሪ ሲሆኑ ታማሚው የውጭ ጉዞ ታሪክ ባይኖራቸውም ከውጭ አገር ዜጋ ጋር በሥራ ምክንያት መገናኘታቸውን የተገለጸው። ሶስተኛዋ የ28 ዓመት ዕድሜ ያላቸው ኢትዮጵያዊት በመጋቢት 12/2012 ከእስራኤል መመለሳቸው ነው የተገለጸው። አራተኛዋ ኢትዮጵያዊት የ24 ዓመት ዕድሜ ያላቸው ሲሆኑ ምንም አይነት የውጭ አገር ጉዞ ታሪክ የሌላቸውና ከማጋ ግንኙነት እንደነበራቸውም እስካሁን አለመታወቁን ነው መግለጫው ያሰሰው። በመግለጫው የተጠቀሰው የ61 ዓመቱ የአዳማው ነዋሪ ቫይረሱ ከአዲስ አበባ ከተማ ውጪ ለመጀመሪያ ጊዜ በኦሮሚያ ብሔራዊ ክልላዊ መንግስት አዳማ ከተማ መገኘቱን የሚጠቁም ከመሆኑ አንጻር በአዳማ ከተማ ከፍተኛ የሰዎች ስጋት ታይቷል። የከተማዋ አስተዳደርም ህብረተሰቡ ከፍተኛ ጥንቃቄ ማድረግ እንዳለበትና ራሱንና ዜጋውን ከቫይረሱ እንዲጠብቅም በድምፅ ማጉያ ጭምር ጥሪ ሲያቀርብ ተስተውሏል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
አሜሪካ ድምጽ መጽሔትን ነው ያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ዩኒቨርሲቲዎችና ኮሌጆችን ጨምሮ በኢትዮጵያ የሚገኙ ትምህርት ቤቶች ለተጨማሪ 2 ሳምንታት ዝግ ሆነው እንዲቆዩ መወሰኑን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ማህበራዊ ርቀትን የመጠበቅ ጉዳይ በገበያ ስፍራዎችና በሃይማኖት ተቋማትም በጥብቅ ተፈጻሚ መሆን እንደሚገባው አሳስበዋል። ይህ ካልሆነ ግን በህገ መንግስቱ የተቀመጠውን መብት በመጠቀም ሃይማኖታዊ ስብሰባዎች እንዲቋረጡ እንደሚደረግ ተናግረዋል። የኮሮና ወረርሽኝን ለፖለቲካ ዓላማ ለመጠቀም ይሞክራሉ ላሏቸው ማሳሰቢያ አስተላልፈዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
ዩኒቨርሲቲዎችንና ኮሌጆችን ጨምሮ በኢትዮጵያ የሚገኙ ትምህርት ቤቶች ለተጨማሪ 2 ሳምንታት ዝግ ሆነው እንዲቆዩ መወሰኑን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ማህበራዊ ርቀትን የመጠበቅ ጉዳይ በገበያ ስፍራዎችና በሃይማኖት ተቋማትም በጥብቅ ተፈጻሚ መሆን እንደሚገባው አሳስበዋል። ይህ ካልሆነ ግን በሕገ መንግስቱ የተቀመጠውን መብት በመጠቀም ሃይማኖታዊ ስብሰባዎች እንዲቋረጡ እንደሚደረግ ተናግረዋል። የኮሮና ወረርሽኝን ለፖለቲካ ዓላማ ለመጠቀም ይሞክራሉ ላሏቸው ማሳሰቢያ አስተላልፈዋል። እስከንደር ፍሬው ተከታዩን ዘገባ ልኳል። end of intro now to the full story text ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ህዝብ መልእክት ያስተላለፉት የኮሮና ቫይረስ ወረርሽኝን ለመከላከል ከተቋቋመው ብሔራዊ ኮሚቴ ጋር ከተወያዩ በኋላ ነው። አዳዲስ ውሳኔዎችን ይፋ አድርገዋል፣ ማሳሰቢያዎችን ሰጥተዋል። በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር 16 መድረሱን የተናገሩት ጠቅላይ ሚኒስትር አብይ ስርጭቱን ለመከላከል ቀደም ሲል የወጡ ውሳኔዎች እንደሚቀጥሉ ይፋ አድርገዋል። ለሁለት ሳምንታት በሚል ተዘግተው የቆዩ ትምህርት ቤቶች ለምሳሌ እንደተዘጉ እንደሚቀጥሉ አብራርተዋል።
ትምህርት ቤት ጋር ተያይዞ ባለፉት ሁለት ሳምንታት ሃይ ስኩል ዘግተን የቆየን ሲሆን ዩኒቨርሲቲዎች ደግሞ ባሉበት ኮምፓውንድ ባሉበት ካምፓስ ቆይተው በርቀት እንዲማሩ ጥረት ሲደረግ ቆይቶ የነበረ ቢሆንም ያ ሙሉ በሙሉ በተለያየ ምክንያት ያልተሳካ በመሆኑ ዩኒቨርሲቲ ተማሪዎች ወደ የቤታቸው እየሄዱ ነው ያሉት። ለዚያ በጣም በርካታ ምክንያቶች አሉ። ነገር ግን አሁን ያን መዘርዘር አያስፈልገኝም። ለሚቀጥሉት 2 ሳምንታት ተጨማሪ ሁሉም ትምህርት ቤቶች ዝግ ሆነው እንዲቆዩ ተወስኗል። ባለፈው ካደረግነው 2 ሳምንት ቆይታ ተጨማሪ ለሚቀጥሉት 2 ሳምንታትም ትምህርት ቤቶች የተዘጉ ይሆናሉ ማለት ነው።
መተፋፈግን ከማስቀረትና ማህበራዊ ርቀትን ከመጠበቅ አንጻር እየታዩ ያሉ ክፍተቶችንም አንስተዋል ጠቅላይ ሚኒስትሩ። በተለይ በገበያ ስፍራዎችና በሃይማኖት ተቋማት አካባቢ ማህበራዊ ርቀትን የመጠበቁ ጉዳይ በጥብቅ ተፈጻሚ መሆን እንዳለበት አሳስበዋል።
ማህበራዊ ርቀት ወይም ሶሻል ዲስታንሲንግ የምንለውን በአብዛኛው ለውጥ ያለ ብዙዎች ያሻሻሉት ቢሆንም አሁንም የተሟላ ሆኖ አላገኘ ነው። የሃይማኖት ተቋማት ገበያ ስፍራዎች እንዲሁም አልፎ አልፎ አንዳንድ ቦታ ላይ በርከት ያሉ ሰዎች ለወረርሽኙ ምንም አይነት ግንዛቤ ያልፈጠሩ በሚመስል መንገድ ተሰባስቦ የሚታዩበት ሁኔታ ታይቷል። ይህ ችግር እስካሁን ኢትዮጵያ ውስጥ ምንም ሰው ያልገደለ ቢሆንም ወደ ከፋ ችግር የገባን እንደሆነ እንኳን እኛ ከኛ የተሻለ ኢኮኖሚ ከኛ የተሻለ ዝግጅት ያደረጉ ሀገራት በከፍተኛ ደረጃ እየተፈተኑ ስለሆነ ኢትዮጵያውያን በድጋሚ በከፍተኛ ኃላፊነት ስሜት ከመንግስት ጎን በመሆን ይህን ወረርሽኝ በጥንቃቄ መከላከል ስለምንችል የበኩላችሁን ድርሻ እንድታበረክቱ አደራ ማለት እፈልጋለሁ።
ማህበራዊ ርቀትን የመጠበቁ ጉዳይ ተግባራዊ የማይደረግ ከሆነ ግን መንግስታቸው በሕገ መንግስት የተሰጠውን መብት ተግባራዊ ለማድረግ እንደሚገደድ ጠቁመዋል ጠቅላይ ሚኒስትሩ።
በሕገ መንግስቱ በግልጽ እንደተቀመጠው በአንቀጽ 27(5) እና በ93(4) ባለው መሰረት መንግስት የሃይማኖት ተቋማትን ጨምሮ እንደዚህ አይነት የበሽታ ወረርሽኝ ሲያጋጥም መዝጋት ስልጣን የተሰጠው መሆኑ ይታወቃል። መንግስት ይህንን ስልጣኑን ተጠቅሞ ወደ ማገድ ያልገባው እነዚህ ተቋማት ዋና አላማቸውና ፍላጎታቸው ህዝባቸውን መጠበቅ፣ ህዝባቸውን ማስተማር፣ ህዝባቸውን ማንቃት ስለሆነ በዚያ መንገድ ሳይሆን በንግግርና በትብብር መስራት ይቻላል ከሚል እምነት የተነሳ መሆኑንና በርካታ ጥረት የሚያደርጉ የሃይማኖት አባቶች እና ተቋማት እንዳሉ ሆኖ የምትዘናጉ ተቋማት ጥንቃቄ እንድታደርጉ ወደ ከፋ አስገዳጅ እርምጃዎች ከመግባታችን በፊት በኃላፊነት ስሜት ለተወሰነ ጊዜ ገታ መደረግ እንዳለበት የምታምኑትን በተግባር እንድታውሉ አደራ ማለት እንፈልጋለን።
ወረርሽኙን ለፖለቲካ ፍጆታ ለማዋል የሚንቀሳቀሱ ወገኖች ከዚህ ድርጊታቸው እንዲታቀቡም ጠቅላይ ሚኒስትሩ በመልእክታቸው ጠይቀዋል።
የዚህን ወረርሽኝ አጋጣሚ ለፖለቲካ ፍጆታ የምታውሉ ግለሰቦች ኢትዮጵያዊ ማንነታችሁን እንዳትዘነጉ፣ በእንደዚህ አይነት ጊዜ በተቻለ መጠን በመደጋገፍ እውነተኛ መረጃ በማቀበል ህዝቡን ማንቃት እንጂ የፖለቲካ ቁማር መጫወትን ብዛም ጠቃሚ ያለመሆኑን ህዝብ ከሞተ፣ አገር ከተጎዳ፣ ኢኮኖሚ ከወደቀ፣ ምናልባት እድል ቀንቷችሁ መንግስት ብትሆኑ ኃላፊነት ብትወስዱ ጣጣው አሁን የሚቆም ሳይሆን ወደ እናንተ የሚሸጋገር ስለሆነ ይህን ሀገራዊ ችግር ከምንም ፖለቲካ ሀሳብ እና ፍላጎት በወጣ መንገድ ህዝባችን ለመታደግ፣ አገራችን ለመታደግ፣ ኢኮኖሚያችን ለመታደግ እንድንጠቀምበት አደራ ማለት ፈልጋለሁ።
ጠቅላይ ሚኒስትር አብይ አህመድ በዛሬው መልእክታቸው የኮሮና ቫይረስ ወረርሽኝን ለመከላከል እየተደረጉ ያሉ ሌሎች ዝግጅቶችንም ዘርዝረዋል። በአዲስ አበባ ብቻ 134 የማቆያ ስፍራዎች መለየታቸው፣ ሚሊኒየም አዳራሽን ጨምሮም ከ44000 በላይ አልጋ የሚይዙ ቦታዎች መዘጋጀታቸው ከተዘረዘሩት ተግባራት መካከል ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የጅቡቲ መንግስት ህግ ወጥ ናቸው ብሎ ወደ ኢትዮጵያ የመለሳቸውን 810 ኢትዮጵያውያን ተቀብሎ በለይቶ ማቆያ እንክብካቤ ያደረገ መሆኑን የድሬዳዋ አስተዳደር አስታውቋል። ለ14 ቀናት በሚቆዩበት መለያ ስፍራ መሰረታዊ አቅርቦቶች እንደሚሟሉላቸውና የኮሮና ቫይረስ ምርመራ እንደሚደረግላቸው ተገልጿል። አዲስ ቸኮል ዝርዝሩን ይዟል።
የጅቡቲ መንግስት ኢትዮጵያውያኑን ለምን ከሀገሯ እንዲወጡ እንዳደረገቻቸው ባልተገለጸበት የምክትል ከንቲባ አህመድ መሐመድ ቡህ መግለጫ የድንበር ከተማ ከሆነችው ደወሌ የመጡ 814 ዜጎች በለይቶ ማቆያ አስፈላጊ ድጋፍ እየተደረገላቸው ነው ተብሏል።
ትናንትና መጋቢት 17 814 ብዛታቸው የሚሆን በላይ የሚሆኑ ዜጋዎቻችን ከኢትዮ ጅቡቲ የድንበር ወሰን ተመልሰው ወደ ድሬዳዋ ገብቷል። ድሬዳዋ ገብቷል ስንል ወደ ከተማ ሳይሆን ያስገባ ነው። እነዚህን ሰዎች ማለት ኬላ አድርገን ከተማው ጫፍ ላይ ከከተማው 5 ኪሎ ሜትር ርቀት ባለው ማለትም የኢትዮጵያ የጉምሩክ ኮሚሽን አዲሱ ህንፃ ውስጥ ለተወሰነ ጊዜ ተለይቶ ማቆያነት እንዲያርፉ ተደርጓል። በመሆኑም እነዚህ ወገኖቻችን ለ14 ቀናት አስፈላጊው ክትትልና ድጋፍ እየተደረገላቸው ለይቶ ማቆያ የሚቆዩ ይሆናል። በዚህ ወቅትም የሚያስፈልጋቸው የምግብ፣ የመጠጥ፣ የአልባሳት፣ የንጽህና መጠበቂያ፣ የጤና፣ የጸጥታና የደህንነት አገልግሎት በአጠቃላይ በመስተዳደራችን የሚሸፍንና የሚፈጸም ይሆናል። ከ14 ቀን በኋላ አስፈላጊው የመለየት እና የማጣራት ምርመራ ሂደት ከተከናወነ በኋላ አስተዳደራችን የትራንስፖርት ዝግጅት በማድረግ ወደ መጡበት ክልልና የትውልድ ቦታቸው እንዲሸኙ ይደረጋል።
ከነኚህ ኢትዮጵያውያን መካከል 4ቱ የትኩሳት ምልክት ስለታየባቸው የደም ናሙናቸው አዲስ አበባ ተልኮ መመርመሩንና 4ቱም ከኮሮና ቫይረስ ነጻ መሆናቸውን መረጋገጡን አቶ አህመድ በመግለጫቸው አስታውቀዋል። ከ814ቱ በተጨማሪ ሌሎች በጅቡቲ ኗሪ የነበሩ ኢትዮጵያውያንም ወደ ድንበር ከተማ ደወሌ መድረሳቸው ተሰምቷል። ከዚህ ባሻገር በድሬዳዋ አስተዳደር የኮሮና ቫይረስን ለመከላከልና ለመቆጣጠር የተቋቋመው ግብረ ኃይል የአስተዳደሩ ኗሪዎች እንዲሁም የመንግስትና የግል ተቋማት ሊተገብሯቸው ይገባሉ ያሏቸውን መመሪያዎችንም የግብረ ኃይሉ ሰብሳቢ አቶ አህመድ መሐመድ ቡህ ይፋ አድርገዋል።
በአስተዳደሩ በአጠቃላይ በተለይም በከተማ ያለውን ሰፊ የሰዎች እንቅስቃሴ በመቀነስ የቅድመ መከላከል ስራውን ለማጠናከር ሲባል የህመም ችግር ያለባቸው፣ እድሜያቸው የገፋ ነፍሰ ጡር እና የሚያጠቡ እናቶች፣ የመንግስት ሰራተኞች በቀጥታ ከቤታቸው እንዲቆዩ ተወስኗል። በተጨማሪም ሌሎች በቤታቸው መቆየት ያለባቸው በቤታቸው ሆነው ስራቸውን ለመስራት የሚችሉ ሰራተኞችን በተመለከተ በየተቋማቱ የማኔጅመንት ኮሚቴ ውሳኔ እንዲሰጥ ተወስኗል። ስለዚህ እያንዳንዱ ሴክተር መስሪያ ቤት ማን ይቆያል፣ ማን ከቤት ሆኖ ይሰራል የሚለው በጽህፈት ቤቱ ወይም በቢሮ ይወሰናል ማለት ነው።
ሆኖም ይህ እድል ፖሊስን፣ ደንብ ማስከበርን፣ ትራንስፖርት ባለስልጣንና ጤና ቢሮን የመሳሰሉ ተቋማትን እንደማይመለከት አቶ አህመድ አስታውቀዋል። በተጨማሪም የከተማ ትራንስፖርትን በተመለከተም አዲስ አቅጣጫ ተቀምጧል።
የድሬዳዋ ከተማ አውቶቡስ ከወንበር ከመጫን አቅሙ ቀንሶ እንዲጭንና የንጽህና መጠበቂያ ግብአቶችን አሟልቶ አገልግሎት እንዲሰጥ ተወስኗል። የመንግስት መስሪያ ቤት ሰርቪሶች ወንበርን ከሚጭኑት መጠን በመቀነስ ሰው በምልልስ ሰርቪስ እንዲሰጡ ተወስኗል። በተጨማሪም ከስራ መውጫና መግቢያ ሰዓት ውጭ ባለው ጊዜ የሚመደብላቸው ቦታ ተገቢውን የጥንቃቄ ግብአቶች አሟልተው በነጻ ትራንስፖርት አገልግሎት እንዲሰጡ ተወስኗል። የግል የህዝብ ትራንስፖርት ስራ ላይ የተሰማራችሁ ወገኖች የተሳፋሪውን ቁጥር ከተፈቀደ የመጫን መጠን በመቀነስ የመተፋፈግ እንዳይፈጠርና በተሳፋሪው መካከል በቂ ርቀት እንዲኖር በማድረግ ተገቢው አገልግሎት እንድትሰጡ እያሳሰብን፣ ይህንን የማይፈጽሙ አካላት ላይ የሚመለከተው የመንግስት አካል ተገቢው እርምጃ እንዲወስድ መታዘዙን እንገልጻለን።
ምክትል ከንቲባው 11 ዜጎች ኮሮና ቫይረስ ከተገኘባቸው ከጅቡቲና 15 ነዋሪዎቿ በኮሮና ቫይረስ ከተያዙባት አዲስ አበባ የሚመጡ ሰዎች ለ14 ቀን ራሳቸውን ነጥለው እንዲቆዩ የጠየቁ ሲሆን ስብሰባ፣ ሰርግና ተዝጋርን የመሳሰሉ ሁሉ እንዳይካሄዱ ከልክለዋል። የግድ አስፈላጊ የሆኑ ስብሰባዎች ከ20 ሰው ያልበለጡ እንዲሆኑና የጤና ቢሮ ፈቃድ ማግኘትም አለባቸው ተብሏል። መዋኛ ስፍራዎች፣ የስፖርት ውድድሮች፣ የአካል ብቃት ማዘውተሪያዎችና የመሳሰሉትም እንዲዘጉ ተወስኗል። ሰዎች የሚሰበሰቡባቸው ጭፈራ ቤቶች፣ መጠጥ ቤቶች፣ ሺሻ ቤቶችና መሰል ተቋማትም እንዲሁ እንዲዘጉ ተወስኗል። ሌሎች ማህበራዊ ርቀትን የሚጠብቁ እርምጃዎችም እንዲወሰዱ ነው ምክትል ከንቲባው ያሳሰቡት። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የአርብ ምሽት መሰናዷችንን ነው። አዲስ ቸኮልን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ከዚሁ ከኮሮና ቫይረስ ጉዳይ ጋር የሚያቆየን ይሆናል። በኢንዱስትሪ የበለጸጉት የቡድን ሰባት አባል አገሮች መሪዎች ትላንት ሐሙስ በርቀት በቪዲዮ አማካኝነት ባካሄዱት ጉባኤ ስለ ዓለም አቀፉ የኮሮና ቫይረስ ወረርሽኝ ተወያይተዋል። ጉባኤውን ያካሄዱት ከመካከላቸው ትልቋ ምጣኔ ሀብት የሆነችው ዩናይትድ ስቴትስ በቫይረሱ ተጠቂ ብዛት በዓለም የአንደኝነቱን ቦታ በያዘችበት ወቅት መሆኑ ነው። የዋይት ሀውስ ዘጋቢያችን ፓትሲ ዊዳስኳራ ያጠናቀረችውን ቆንጅታዬ ታቀርበዋለች።
ኒውዮርክ ከተማ ውስጥ የክፍለ ግዛቷ አስተዳደር ለወረሽኙ እየሰጠ ባለው ምላሽ የሆስፒታል የህሙማን አልጋ እጥረቱን ለመቅረፍ የብሔራዊ ዘብ ናሽናል ጋርድ ወታደሮች አንዱን የጉባኤ ማዕከል ወደ ጊዜያዊ የሕክምና ጣቢያነት ለመቀየር ሲጣደፉ ይስተዋላሉ። ሰዎች የአፍና አፍንጫ ጭንብል ተሸፋፍነው ወዲያ ወዲህ ሲሉም ይታያሉ። ዩናይትድ ስቴትስ በታወቁ የቫይረሱ ተያዦች ብዛት ከቻይና አልፋ አሁን አንደኝነቱን ይዛለች። የዓለም አቀፉ ወረርሽኝ ትኩረትም ሆናለች። ፕሬዚደንት ትራምፕ ግን በጋዜጣዊ ጉባኤያቸው አሃዙን ሲያጣጥሉ ነው የተደመጡት። እንደሚመስለኝ ይሄ የቫይረሱን ምርመራ እያካሄድን ስለሆነ የዚያ ውጤት ነው። አንደኛ ቻይና ምን ያህል የቫይረሱ ተያዦች እንዳሏት አታውቁም። ቻይና ስንት ሰው ነው ያለሽ? ንገሪን ሲሉ ፕሬዚደንት ትራምፕ ጠይቀዋል። ትናንት ጠዋት ፕሬዚደንት ዶናልድ ትራምፕና የጂ20 አባል ሀገሮች መሪዎች ለዓለም አቀፉ ወረርሽኝ ስለሚሰጠው ምላሽ በቪዲዮ አማካይነት ባካሄዱት ጉባኤ ተወያይተዋል። ብዙ የተለያዩ ሀሳቦች፣ ጥሩ ሀሳቦችን ተለዋውጠናል፣ አብረን እየሰራን ነው ብለዋል ፕሬዚደንት ትራምፕ። የዩናይትድ ስቴትስ ኢኮኖሚ እንዲያንሰራራ አንዳንዱ የሀገሪቱ አካባቢ ለስራ በአፋጣኝ መከፈት ይኖርበታል ሲሉ ትራምፕ እንደገና አሳስበዋል። የጆንስ ሆፕኪንስ ዩኒቨርሲቲ የህዝብ ጤና ጥበቃ ትምህርት ቤት የተላላፊ በሽታዎች መምህሯ ጄኒፈር እንዞ ግን አሁን ያሉት ገደቦች ያለ ስጋት ቀስ በቀስ እንዲነሱ ለማድረግ የቫይረሱ ስርጭት እየቀነሰ መሆኑን የሚያሳይ በቂ ማስረጃ ማየት ይኖርብናል፣ ያም ብቻ ሳይሆን የሚያዙትን ሰዎች ቶሎ ቶሎ እየለዩ ለብቻ ለማስቀመጥም እቅድ መዘጋጀት ይኖርበታል ብለዋል። በአሁኑ ሰዓት ዩናይትድ ስቴትስ ውስጥ የቫይረሱ ተያዦች ቁጥር ከ85,000 አልፏል። ከ1,000 በላይ ሞተዋል። ታዲያ የፕሬዝደንት ትራምፕ አስተዳደር የወረርሽኙ ምላሽ አያያዝ በተመለከተ በውጭ ሀገር ነቀፋው እየተከታተለ ነው። ፕሬዚደንትስ ፓንዴሚክስ ኤንድ ፖለቲክስ፣ ፕሬዚደንቶች፣ ዓለም አቀፍ ወረርሽኞችና ፖለቲካ በሚል ርዕስ መጽሐፍ የደረሱት ማክስ ስኪልሞር ሁኔታው እንደሚባባስ ነው የሚሰማኝ ይላሉ። የዓለም መሪ ነበርን፣ አሁን ዩናይትድ ስቴትስን በዓለም መሪነት የሚያያት ብዙ ሰው የሚኖር አይመስለኝም ብለዋል። የትናንቱን ጉባኤ የጠሩት የወቅቱ የጂ20 ማህበር ሊቀመንበር የሳውዲ አረቢያው ንጉስ ሳልማን ናቸው። መሪዎቹ ከጉባኤያቸው በኋላ ባወጡት መግለጫ ለዓለም ኢኮኖሚ ድጋፍ የሚውል ከ5 ትሪሊዮን ዶላር በላይ እንደሚያወጡ የጤና መረጃዎችን በተሻለ እንደሚያጋሩና ለሚፈጠሩ ችግሮች ወይም የንግድ መሰናክሎች አብረው መፍትሄ እንደሚፈልጉ ቃል ገብተዋል።
ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከመናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን amharic.voenews.com ላይ እንገኛለን። በፌስቡክ እና ትዊተር @voenews ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅታችንን በቀላሉ ማግኘት ትችላላችሁ። አስተናጋጃችሁ ጽዮን ግርማ ነኝ። ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው። ወደ ተከታዩ ዘገባችን ስናልፍ በኮቪድ-19 ወረርሽኝ ስጋት ሳቢያ አገሮች ድንበሮቻቸውን እየዘጉ በረራዎችንም እያቋረጡ ናቸው። ግለሰቦችም በየቤታቸው እንዲቆዩ በሰፊው እየተመከረና በአንዳንድ አገሮችም አስገዳጅ ህጎችን አውጥተው እያስፈጸሙ ናቸው። እንደዚህ አይነት አያያዝና አሰራር ታዲያ የሰው ልጅ ኑሮ ከእጅ ወደ አፍ በሆነባቸው የአፍሪካ አገሮች ውስጥ ምን ያህል ትርጉም አላቸው? የአካላዊ መራራቅ ወይም በቤት ውስጥ ተለይቶ የመቀመጥ ሀሳብ ኢትዮጵያ ውስጥ ምን ያህል ውጤታማ ይሆናል? ለመሆኑ ምን ይበጃል? ስትል ኤደን ገረመው በእንግሊዙ ኤደንብራ የንግድ ትምህርት ቤት በምጣኔ ሀብት ዘርፍ የዶክተሬት ዲግሪ ጥናት እያደረጉ ያሉትን አብዱል መናን መሐመድን ከኢትዮጵያ የጤና ሚኒስቴር ደግሞ ዶክተር ሙኒር ካሳን አነጋግራ ተከታዩን ዘገባ አሰናድታለች።
ዓለም በሙሉ በዚህ ሰዓት ከማይታየው ኮቪድ-19 ጋር ግብግብ ገጥሟል። ኮቪድ-19 የተሰኘው ቫይረስ የዕለት ተዕለት ተጠቂዎችና የሟቾች ቁጥር እየጨመረ መጥቷል። የሕክምና ባለሙያዎችም የበሽታውን ስርጭትና አደጋ ለመቆጣጠር ለጊዜው ያለው ብቸኛው አማራጭ አካላዊ መራራቅና በቤት ውስጥ መቀመጥ እንደሆነ በተደጋጋሚ እየተናገሩ ይገኛሉ። በቤት ውስጥ መቀመጥ ግን በተለይ በከተማና በከተማ ዙሪያ ለሚኖሩ የግል ድርጅት ተቀጣሪዎች፣ የቀን ሰራተኞችና ለፍቶ አዳሪዎች ላይ ከፍተኛ የሆነ የኑሮ ጫና የሚያስከትልና ሰዎችን የዕለት ጉርስ በማግኘትና በጤና ከመሰንበት መካከል አጣብቂኝ ውስጥ የከተተ ጉዳይ ሆኗል። በኤደንብራ ዩኒቨርሲቲ የምጣኔ ሀብት ዶክትሬት ተማሪ የሆኑት የቢዝነስ አማካሪው አቶ አብዱል መናን መሐመድ በዚህ ወቅት መንግስት ህብረተሰቡ በአካል እንዲራራቅና አርፎ በቤቱ እንዲቀመጥ አጣዳፊ የሆነ በጀት መድቦ ማህበረሰቡ መሰረታዊ የሆነ ምግብ የሚያገኝበትን ሁኔታ ማመቻቸት አለበት ይላሉ።
አሁን ከኢኮኖሚ አኳያ ያየነው እንደሆነ 80% ህዝባችን በገጠር የሚኖር ነው። 20% ደግሞ አካባቢ ከተማ አካባቢ የሚኖር ነው እና የገጠሩ ህብረተሰብ ያው በግብርና ነው መተዳደሪያው እና ይሄ የገበሬ ዋና ነው ትንሽ የተበታተነ እና የተራራቀ ነው ከከተማው አኳያ ስናየው። 20% አካባቢ ደግሞ ከተማ ቢኖርም በጣም የተፋፈገ የከተማ ህይወት ውስጥ የሚኖር ነው እና ከዛም ውስጥ ደግሞ ትልቁን ቁጥር የሚይዘው 1/4 ህዝብ የከተማው አዲስ አበባ ነው የሚኖረው እና አዲስ አበባ ደግሞ ጌትዌይም ነው ወደ ዓለም አቀፍ ተጓዦች የሚገቡበትም የሚወጡበትም ትልቁ ጌትዌይ ነው እና በጣም ኤክስፖዝድ የሆነውም ደግሞ አዲስ አበባ ነው እና የወሰደው እርምጃ ሶፋር መንግስት እየወሰደ ያለው ዩኒቨርሲቲ ተማሪዎች ወደ ቀያቸው እንዲመለሱ፣ እንደዚሁ ደግሞ ፌዴራል መንግስት ሰራተኞች ከቤታቸው ሆነው እንዲሰሩ የሚል ነገር መንግስት ብሏል እና አሁን ትልቁ እንትን ያለው በግል የሚተዳደሩት ጋር ስንመጣ ነው። በግል ከተማ ውስጥ በግል ሰርቶ የሚተዳደሩ አብዛኛው ህብረተሰብ ክፍል በዕለት ተዕለት ህይወት የለም። ዛሬ ሰርቶ ዛሬ በልቶ የሚያገኘው ገቢ የሚኖር ነው። ያው ስራ የሌለውም እንዳለ ሆኖ ማለት ነው። አሁን መንግስት አንድ ስቴፕ ወስዶ ልክ እንደሌላው ሀገር ይህንን ህብረተሰብ ክፍል ቤታችሁ ተቀመጡ የሚል ነገር ቢመጣ ይሄ ህዝብ ለጤና ፋይዳ እንዳለው አይጠፋኝም። ይሄ ህዝብ ደግሞ እንዴት ነው መኖር የሚችለው ሳይሰራ የሚለውን ጉዳይ መታሰብ አለበት አት ዘ ሴም ታይም እና ይሄ ነገር በጣም በጣም ያሳስባል። ለምን ብዙ ሰዎች ሊቸገሩ ሊራቡ ሊጠሙ ይችላሉ ተቀመጡ ቢባል እና ማስፈጸሙ እንኳን ቢቻል ነው ማለት ነው። መሰረታዊ ምግብ የማዘጋጀቱን ነገር መታሰብ አለበት የሚል ነው እምነት ያለኝ። አሁን ሌላ ሀገር እንደምናየው ትንሽ ቢዝነሶች፣ ትልልቅ ቢዝነሶችን መንግስት ረዳቸዋለሁ ሰራተ ሰራተኞቻቸውን እንዳይበትኑ ማለት ነው እና የበለጠ ኢኮኖሚ ቀውስ እንዳይመጣ በጀት አጽድቆ ወረዳቸዋለው እያለ ነው እና እኛም ጋር ስንመጣ ከዚህ በላይ ከባድ ችግር ሊገጥመን የሚችል ነገር ያለ አይመስለኝም። እና በጣም ከባድ የሆነ ጉዳይ ስለሆነ ኢመርጀንሲ በጀት ማጽደቁ ከምንም በላይ ቅድሚያ የሚሰጠው ነው። ሌላ ቅድሚያ ልንሰጠው የምንችለው ጉዳይ የለም። መቀነስ ያለባቸውንም ነገሮች ቀንሶ ይህን ቅድሚያ መስጠት ያስፈልጋል ብዬ አምናለሁ። ተጨማሪ ሰፕሊመንታሪ በጀት የተለመደ ነው እኛ መንግስት የለም። አመቱ አጋማሽ ላይ ገንዘቡን ብቻ ማዘጋጀቱ አይደለም እኛ ሀገራ ሎጂስቲክሱንም አብሮ ማሰብ ያስፈልጋል። ሰው ገንዘቡ ስለሰጡት ብቻ ምግብ ያገኛል ማለት አይደለም። ተረታዊ የሆነ ምግብንም ካሁኑ ዘይት፣ ምናልባት ስንዴ፣ እንደዚህ ያሉትንም ነገሮች አብሮ እንትን ማድረግ ያስፈልጋል እና ኮርስ በጀቱ ላይ ጫና አለ። በጀት ዲፊሲታቸውን ሊያሰፋ ይችላል፣ እንደዚሁም ብድር ሊያመጣ ይችላል። ብዙ ጊዜ ከሀገር ውስጥ ግን ከጉዳዩ ክብደት አኳያ ይሄ መውሰድ ያለብን እርምጃ ነው።
ዶክተር ሙኒር ካሳ በጤና ጥበቃ ሚኒስቴር ባልደረባ ናቸው። ህብረተሰቡን ሙሉ ለሙሉ ከቤት አትውጡ ማለት ካለው ማህበራዊ እውነታ አኳያ ከባድ በመሆኑ በቅድሚያ በምጣኔ ሀብቱ ላይ ጫና የማያሳድሩ አካላትን እየዘጋን ነው ያለ ነው ሲሉ ያስረዳሉ።
የአካላዊ መራራቅ ወይም የሰዎች መራራቅ የሚባለው ደረጃ ደረጃ ያለው እንጂ በአንዴ ሁሉንም አላልንም እኛ። ለምሳሌ አሁን ጣሊያን አስቸኳይ ጊዜ አዋጅ አውጀው አንድም ሰው ከቤት እንዳይወጣ በወታደር አድርገው ሰውን ሁሉ ቤቱ አድርገዋል። ኢትዮጵያ እንደዛ አለ ጊዜው ለማለት አይቻልም። እና ስለዚህ እነዚህን ሜጀሮች ቀስ እያል ነው የምታደርጋቸው። በሁለት ነገር ይለካሉ። አንደኛው ይሄንን ነገር ለማስፈጸም ምን ያህል ቀላል ነው የሚለው ነው። ሁለተኛ ደግሞ ኢኮኖሚክ ኮስት ደግሞ አለው ለሰው። ስለዚህ አሁን እኛ ኢምፕሊመንት ያደረግነው በብዛት ለመፈጸም ቀላል ያሉ ግንም የኢኮኖሚያቸው ያን ያህል ከባድ ያልሆኑትን ነው ያደረግነው። ግን አሁን ደግሞ በህብረተሰቡ ተሰራጭቶ ቢገኝ እንደ ሌሎቹ ሀገራት ደግሞ ያኛውም ደረጃ ላይ ልንመጣ እንችላለን። አሁን ለምሳሌ ትምህርት ቤት መዝጋት ያን ያህል ብዙ ኢኮኖሚ ላይ ጉዳት አያመጣም። ሰው ከቤት ሆኖ የመንግስት ሰራተኛ ቢሰራ የተወሰነ ኢምፓክት አለው እንጂ ያን ያህል ብዙ የኢኮኖሚ ጉዳት የሚያመጣ አይደለም። ስለዚህ ሙሉ ለሙሉ ከርፊው የሚባለው ይሄ አስቸኳይ ጊዜ አዋጅ ታውጆ ከቤት እንዳይወጣ ማድረግ ለእኛ ሀገር በጣም አስቸጋሪ ነው የሚሆነው። ምክንያቱም ሰው በየቀኑ ሰርቶ የሚበላ ነው። እንግዲህ ያ ሲመጣ በጣም አሳሳቢ ነው የሚሆነው። ለዛም እንግዲህ የተለየ እርዳታ ተደርጎ የሚበላው ነገር ካልተዘጋጀ በስተቀር ሰውን ከቤት አትውጣ ማለት ለእኛም በጣም ከባድ ስለሆነ ያው እያየን ነው፣ እየተመካከርንም ነው እንዴት ይደረጋል የሚለው።
የምጣኔ ሀብቱ ባለሙያ አቶ አብዱል መናን መሐመድ የዓለም አቀፍ ኢኮኖሚ መውደቅ በቀጣይ 3 ዓመታትም በውጭ ምንዛሬ የውጭ ንግድና ሀገሪቱ ልታገኝ በምትችላቸው የገንዘብ እርዳታዎችና ብድሮች ላይ ተጽዕኖውን ሊያሳርፍ ስለሚችል ካሁኑ የፖሊሲ ዝግጅት ያስፈልጋልም ይላሉ።
መዋቅሩ ከምዕራቡ ዓለም በጣም የኢኮኖሚያችን መዋቅር በጣም ይለያል። ምዕራቡ ዓለም በብዙ በጣም ኮምፕሌክስ እንትን ሪሴሽንም ዲፕሬሽንም ሊያጋጥም ይችላል። ወደ እኛ ግን ስንመጣ እንደው ብንወጣው እንኳን በበጀት ዲፊሲትን ብንወጣው የለም ኤክስትራ በጀት ማውጥተን ብንወጣው ዛ ውጭ ዓለም ያለው ችግር ግን እኛንም አፌክት ያደርገናል። ሪሴሽን የመጣ እንደሆነ ኤክስፖርታችንን አፌክት ያደርገዋል፣ ቻንሳችንን አፌክት ያደርገዋል፣ ከውጭ ሀገር የምናገኘው እርዳታና ብድርንም አፌክት ያደርገዋል። ለሚመጡት ዓመታቶች ማለት ነው ሊቀንስብን ይችላል። እንደዚሁም በሀገር ውስጥ የኢኮኖሚ እድገታችንን ሊቀንሰው ስለሚችል መንግስት ዓለም አቀፍ ኢኮኖሚክ ሲቹዌሽን ጋር ተያይዞ የሚመጣውን ነገር ከአሁኑ በደንብ ሊታሰብበት ይገባል። ካሪንግ ቱ ስሪ ይርስ አልኩሽ እርዳታ የሚቀንሳ ረሚታንስ፣ እነዚህ በጣም ወሳኞች ናቸው። ምንዛሬ የምናገኘው በረሚታንስ ነው፣ ኤክስፖርት ነው። እዚህ ሁሉ አፌክት ያደርግብናል። ሆነ ማለት ኢኮኖሚያችንም ያቀዛቀዘዋል። ለምን ኤክስፖርት እንደ በፊቱን አናረግ እንችላለን። እና ከአሁኑ በደንብ መታሰብ ያለበት እና 3 እና 4 ዓመት ኢኮኖሚክ እንትን ፖሊሲያችን ምን ሊሆን እንደሚገባ የለም። አሁንም ተቀዛቅዟል በፖለቲካ ምክንያት። ይሄ ደግሞ ተጨምሮበት ሌላ ፈርዘር ችግር እንዳያመጣብን ማሰብና ለዛ የሚመጥን የሆነ ኢኮኖሚክ ፖሊሲ ማዘጋጀት ያስፈልጋል።
የምጣኔ ሀብቱ ባለሙያ አቶ አብዱል መናን መሐመድ ሲያጠቃልሉ ህብረተሰቡ አካላዊ መራራቅ ላይ እያሳየ ያለው ቸልታ ነገሮች ከቁጥጥር ውጭ ሆነው ዋጋ ሳያስከፍል በፊት መንግስት አስገዳጅ የሆኑ እርምጃዎችን እንዲተገብርም ይመክራሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ኤደንንም እንግዶቿንም እናመሰግናለን። አድማጮች፣ ወደ ተከታዩ ዘገባ ስናልፍ ደግሞ የኮሮና ቫይረስ በአገር ኢኮኖሚ ላይ ከፍተኛ ኪሳራ እያደረሰ ነው። በባህር ዳር ከተማ የሚገኙ የአበባ አምራች ድርጅቶች በአንድ ሳምንት ውስጥ ከ16 ሚሊዮን ብር በላይ ማጣታቸውን ገልጸዋል። 1500 በላይ ሰራተኞቻቸውንም ያለ ስራ መቀመጣቸውን ተናግረዋል። ሁኔታው በዚህ ከቀጠለ የከፋ ኪሳራ እንደሚገጥማቸውም ገልጸዋል። አስቴር ምስጋናው ዘገባላት።
በባህር ዳር ከተማ ሁለት ትልልቅ የአበባ አምራች ድርጅቶች አሉ። የጣና ፍሎራ ኃላፊነት የተወሰነ የግል ማህበርና ኢቲዩ አግሪሲፍት ኃላፊነት የተወሰነ የግል ማህበር። እነዚህ ድርጅቶች ምርቶቻቸውን ወደ ውጭ ልከው መሸጥ ባለመቻላቸው በአንድ ሳምንት ውስጥ ከ16 ሚሊዮን ብር በላይ መክሰራቸውን የየድርጅቶቹ የስራ ኃላፊዎች ገልጸዋል። የጣና ፍሎራ ኃላፊነት የተወሰነ የግል ማህበር የማርኬቲንግ መምሪያ ኃላፊ አቶ አብነት በላይነ በዚህ ሳምንት ብቻ 10 ሚሊዮን ብር በላይ ማህበሩ ማጣቱን ይናገራሉ።
ባለፉት 7-8 ቀናት ብቻ ወደ 1.8 ሚሊዮን የሚሆን የአበባ ዘንግ ለመጣል ተገደናል። ወደ የትም ቦታ ኤክስፖርት ማድረግ ስለማንችል በዚህም ይሄንን ወደ ብር ገንዘብ ስንተመነው ወደ 288,000 ዩሮ አካባቢ ወደ ብር ስንቀይረው ደግሞ ከ10 ሚሊዮን ብር በላይ እስካሁን ተጠንበት ሁኔታ ነው ያለው። ይህ ሁኔታ እንግዲህ በቀጣይ በተለይ አሁን ደግሞ አብዛኛው የዓለም ሀገራት የአየር በረራዎችን ጭምር ስለዘጉና ማርኬት ስለተዘጋ በዚሁ የሚቀጥል ከሆነ ተጽዕኖ እጅግ የከፋ ይሆናል ማለት ነው። ሰራተኛ ሙሉ በሙሉ ስራ አቁሟል። የምንሰራው ስራ የለም። ስለዚህ የሰራተኛ ደሞዝ ከ700 በላይ ሰራተኛ ነው ያለን። ለነዛ ሰራተኞች የሚከፈለው ደሞዝ እንግዲህ ያለ ስራ እየሆነ ያለበት ሁኔታ ነው ያለው። ስለዚህ በቀጣይ እንግዲህ ጥር ጊዜ ተቆጣጥሮ ወደ ስራ ካልተመለስ ነገሮች እየከበዱ እንደሚሄድ የሚያሳይ ነው ማለት ነው።
የኢትዮ አግሪሴፍት ኃላፊነት የተወሰነ የግል ማህበር ዋና ስራ አስኪያጅ አቶ ኢሳያስ ከበደ ድርጅታቸው በአንድ ሳምንት ውስጥ በየቀኑ ከ100,000 ብር በላይ እየከሰረ እንደሆነ ይናገራሉ።
ከማርች 15 ጀምሮ ሙሉ ለሙሉ ኤክስፖርት ማድረግን አቁመናል። እኛ በጠቅላላው በቀጥታ ገበያ ላይ ከ45,000 በላይ አበባ ነበረ እንልክ የነበረው
በቀን ነው።
ወደ ኦክሽን ደግሞ 50,000 ጠቅላላ 95,000 አበባ ነው በቀን ውስጥ የምንልክ የነበረው ወደ አውሮፓና ሚድል ኢስት። እና ይሄ በየቀኑ የቀጥታ ገበያው ወደ $8,000 ነበር የምናገኝበት፣ የኦክሽኑ ወደ 13,200 ነው ጠቅላላ $21,200 በቀን እያጣን ነው። ይህ በየቀኑ 678,000 ብር ነው እያጣን ያለን። አዎ ይሄ ተሽያ የሽያጩ ማለት ነው። እንደገና ወደ 30,000 ብር በየቀኑ ለኬሚካልና ማዳበሪያ እናወጣለን። እንደገና ሰራተኛ የወር ክፍያችን አያቆምም። ፊክስድ ኮስት ነው። ወደ 2.3 ሚሊዮን ብር የምንከፍለው ነው። ምንም ሰራተኛ ወዴትም መውሰድ አንችልም። ይሄ ነው እየሆነ ያለ። በሁለተኛ ደግሞ የሰራተኛው ምርት እያመረተ በማይላክበት ጊዜ የሚመጣው ደግሞ ተጽዕኖ፣ ሰራተኛው አበባውን ሲጥል የሚኖረው ጉዳት ደግሞ ከፍተኛ ነው። በቀን ውስጥ ሎካልም እዛም ብለን ከ100,000 አበባ በላይ ወደ ኮምፖስት እየቀየርን ያለ ነው። የእኛ ብቻ ሳይሆን ጎረቤት ኬንያም ቢያንስ ወደ 500 ሄክታር እስካሁን ባለው ሁኔታ ላይቀጥል እንደሚችል ነው እየተነገረን ያለው። አዘ ሴም ታይም ኢትዮጵያ ውስጥም በዚህ ከቀጠለ እርሻዎቹ አገግመው ይቀጥላሉ የሚል እምነት አይኖረንም። ትንሽ
ሁለቱ የስራ ኃላፊዎች በርካታ ሰራተኞች ያለ ስራ መሆናቸውንና ደሞዛቸውም እየተከፈላቸው መሆኑን ጠቁመው መንግስት ማስተካከያ እርምጃዎቹን ለመውሰድ ከወዲሁ ማሰብ እንዳለበት ገልጸዋል።
የኛ ብቻ ሳይሆን አጠቃላይ በዚህ ኢንዱስትሪ ውስጥ ያሉትን ተቋማት አጥርቶ የደረሰባቸውን ኪሳራ አይቶ እንደ ኮምፐንሴት ማድረግ የሚቻልበት አቅጣጫ ካለ ተወያይቶ እንደ ተቋም በአንድ ላይ ሆኖ ይህን ወደ መንግስት አሳውቆ መንግስት ደግሞ ይህንን ኮምፐንሴት የሚያደርግበት መንገድ ካለ በዛ መልኩ ቢታገዝ የሚል ሀሳብ ነው ያለኝ።
የእርሻው እንክብካቤ ሊቆም አይችልም። እርሻውን እንክብካቤ ያቆምን ማለት ሙሉ ለሙሉ ኢንቨስትመንቱ ይወድ ማለት። ስለዚህ ኢንቨስትመንቱ ከሚወድም ይልቅ አንደኛ በነዚህ ጉዳቶች ላይ የደረሱትን እንትኖች ጉዳቶች በታክስን በለው በክፍያ ማካካስን በለው የተለያዩ መንገዶችን ተጠቅሞ መንግስትም ሊያስብበት የሚገባ አምራቹም ሊያስብበት የሚገባ የጋራ የሆነ ፕላን ሊዘጋጅበት ይገባል።
የኢትዮጵያ አበባና አትክልት አምራች ላኪዎች ማህበር ዋና ዳይሬክተር አቶ ቴዎድሮስ ዘውዴ በዘርፉ ያጋጠመውን ኪሳራ ከመንግስት ጋር ድርድር እያደረጉ መሆናቸውን ገልጸዋል።
ዘርፉ ላይ ከባድ የሚባል ጫና አምጥቷል። የሰው መርሻዎቹን የገንዘብ አቅም በከፍተኛ ደረጃ ተፈታትሯል። ይህንን ከተረዳም በኋላ እንግዲህ ከመንግስት በተለያዩ የሚመለከታቸው የመንግስት ኃላፊዎችን ለማነጋገር ደግሞ ማህበራችን ምክረ ሀሳብ ቀርጾ የተለያዩ የመፍትሄ ሀሳቦችን አቅርቧል። አንደኛ እንግዲህ ብዙ ኩባንያዎች የሚሰሩት ከባንክ ብድር ነው። እንግዲህ ተጽዕኖ በጣም ከባድ ስለሆነ የባንክ ብድር የሚከፍሉበት ጊዜ እንዲመቻችላቸው እንዲራዘምላቸው ጥያቄ አቅርበናል። ሁለተኛ በየቀኑ ያለው ሽያጫቸው እንግዲህ አሁን ወደ 80% የሚሆን በኤክስፖርት ላይ ቅናሽ አምጥቷል።
ጥያቄ አቅርበናል። ሌላው የካርቦ አገልግሎትን በተመለከተ የተወሰነ ገበያ ባለባቸው ቦታዎች ላይ የካርቦ አገልግሎት እንዲቀርብ የሚል አንድ ምክር ሀሳብ አቅርበናል። ሌላው በመንግስት በኩል የባለዋተር ታክስ ወይም ባት የምንለው በአስቸኳይ ለኩባንያዎቹ የሚከፈልበት ሁኔታ እንዲመቻች ጥያቄ አቅርበናል። ሌላው እንግዲህ ይህ ችግር በዚህ በቀጠለ መጠነ ሰፊ ሊባል የሚችል የሰራተኛ መቀነስ ሊያስከትል ስለሚችል መንግስት ጉዳዩን በማጤን ከወዲሁ እርምጃ እንዲወስድ ድጋፍ እንዲያደርግ፣ አንደኛው የደሞዝ ጉዳይ ነው። ለሰራተኛው ደሞዝ መከፈል አለበት፣ ካልሆነ እንግዲህ ወደ ቅነሳ ነው የሚሄደው። ስለዚህ ከመንግስት ጋር በዚህ ጉዳይ እየተነጋገረ ነው የምትገኘው። ከሌሎች ሀይሎችም ጋር መጠነ ሰፊ ውይይቶች እያካሄደ ትገኛለን።
የአበባና የአትክልት ምርት ኢትዮጵያ ወደ ውጭ ሀገር የምትልከውና ከፍተኛ የውጭ ምንዛሬም የሚያስገኝ ዘርፍ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ተከታዩ ዘገባችን ደግሞ ወደ ጣሊያን ነው የሚወስደን። 10 ሺዎች ለኮሮና ቫይረስ የተጋለጡባትና በወረርሽኙ ምክንያት በሺዎች የሚቆጠሩ ሰዎቿን ባጣችው ጣሊያን የፓርማ ከተማ የዕለት ተዕለት እንቅስቃሴ ተገቷል። በባህር ወደ ተከበበችው የአውሮፓ ዳርቻ ሀገር ጣሊያን ከ11 ዓመት በፊት ተጉዞ ኑሮውን በፓርማ ያደረገው ዮሐንስ ታደሰ የኑሮ የስራና የዕለት ተዕለት ተግባራቸው በተገደበበት ማህበራዊ ትስስርና የመገናኛ መድረኮች በጠበቡበት ሁኔታ ኢትዮጵያውያን እንዴት እያሳለፉ ነው? ለመሆኑ የኮሮና ቫይረስ ወረርሽኝ ከተከሰተ ወዲህ በኢትዮጵያውያኑ መካከል ያለው የመረጃ ልውውጥ ምን ይመስላል? ዋትስአፕን በመሳሰሉ ማህበራዊ መገናኛ ዘዴዎችን በመጠቀም የጣሊያን መንግስትን ለመርዳት መነሳታቸውን ይናገራሉ ኢትዮጵያውያኑ። የሐሳቡ አመንጭና ለገንዘቡ መሰብሰብ ምክንያት የሆነችው ሳራ ተስፋ ሆነኝንና ዮሐንስ ታደሰን አበባየው ገበያ አነጋግራ ተከታዩን ዘግባለች።
ከኢትዮጵያ ተነስቶ በሱዳን የሳህራ በረሃን በማቋረጥ ከአንድ ዓመት የሊቢያ ቆይታ በኋላ የሜዲትራኒያንን ባህር በጀልባ ከሌሎች ጓደኞቹ ጋር ተሻግሮ ጣሊያን ደርሷል። ኑሮውም በጣሊያን ካደረገም 11 ዓመት ሆኖታል። ዛሬ የሚኖረው በጣሊያኗ ፓርማ ከተማ ነው። የዓለም ስጋት የሆነው በኮሮና ቫይረስ በሽታ ወረርሽኝ ምክንያት ከተማዋ ከወትሯ እንቅስቃሴዋ ደብዝዛለች ይላል። ኢትዮጵያውያኖች በምን ስራ ተሰማርተው ይገኛሉ ብዬ ጠይቄው ነበር።
ፓርማ ውስጥ በጣም ብዙ ኢትዮጵያኖች የሚሰሩት ወንዶች በተለይ በፋብሪካ ውስጥ ይሰራሉ። ሴቶችም አሉ፣ የተወሰኑ ሴቶች በፋብሪካ ውስጥ የሚሰሩት። ሌሎች ሴቶች ደግሞ ኦስ የሚባል ትምህርት እየተማሩ ሆስፒታል ውስጥ ይሰራሉ። የተወሰኑት ደግሞ አዛውንቶች ባሉበት ቤት ውስጥ የሚሰሩ አሉ። ብዙ የስራ መስኮች አሉ። ወንዶችም ተሰባስበው ሴቶችም በአንድ ላይ ሆኖ የሚሰሩበት እና ሁሉም በተለያየ የስራ መስክ ይሰማራል።
የኮሮና ቫይረስ ወረርሽኝን ለመግታት በሚደረገው ጥረት በቤት ውስጥ መቆየት፣ በቁጥር በርከት ብሎ አለመሰብሰብ እና አለመቀራረብ፣ አለመነካካት የሚሉትን መርሆች የሚጠይቀው ዘዴ ኢትዮጵያውያኖችስ ከሚሰሩት ከተጠቀሰው የስራ ሁኔታ አንጻር የጥንቃቄ ሁኔታቸው በሽታው በፍጥነት በተዛመተበት ፓርማ እንዴት እያሳለፉ ነው?
በጣሊያን ውስጥ ሁሉም በአጠቃላይ ስራ አልቆመም። ስራ የሚሰራበት ፓርት አለ። ለምሳሌ የምግብ ነክ ስራዎች ወደ ምግብ ፋብሪካም ሆነው ለምግብ ነክ የሚያስተላልፉ የመድኃኒት ነገር የሚያስተላልፉ ፋብሪካዎች በተቻለ መጠን እንቅስቃሴ አለ። እኔ ለምሳሌ የምሰራው የምግብ ስራ ነው። እኔ በሽፍት እየተቀያየርን ትንሽ ትንሽ ሰው እየሆንን ስራችን እንሰራለን። ሌሎቹ ስራ የሚሰሩ የነበሩት አሁን በዚህ 2 ቀን ውስጥ በወጣው ህግ መሰረት በመካኒክ በተለያየ ምግብ ነክ ያልሆኑ ስራዎች የሚሰሩ ሰዎች ያው ምግብ ስራ አይሰሩም፣ ወይ ደግሞ ሽፍት እየሆኑ ይሰራሉ። ብዙ ሰው ሳይሆን ፋብሪካ ብዙ ሰው የሚይዝ ከነበረ አነስተኛ ሰው እየሆኑ ይሰራሉ። ሆስፒታል ውስጥ የሚሰሩት ለተወሰነ ጊዜ ቤታቸው የተቀመጡ አሉ። በሰዎች ቤት ውስጥ እንዳሹ በትልልቅ ሰዎች ባሉበት ቦታ ውስጥ የሚኖሩ ሰዎች ለተወሰነ ጊዜ እነሱም እዛው እየሆኑ ሳይወጡ ከአሮጊቶቹ ጋር አብረው የሚሰሩ አሉ።
በፓርማ ከተማና አካባቢው የሚገኙ ኢትዮጵያውያኖች የጣሊያንን መንግስት እንርዳ በሚል ዋትሳፕን በመሳሰሉ ማህበራዊ መገናኛ ብዙሀን ስብስብ በመፍጠር እየተንቀሳቀሱ መሆኑን ነገረኝ። ሀሳቡ እንዴት ተጠነሰሰ?
ይህን ሀሳብ የመጣው አንድ እህታችን በቅርብ ጊዜ ለሕክምና ሆስፒታል ገብታ ነበረ ራሷን ቼክ ለማድረግ። ምክንያቱም የምትሰራበት የስራ መስክ እዛው አካባቢ ስለነበረ እሷ ሄዳ ገብታ ባየችው ሰዓት ሆስፒታል ውስጥ ዶክተሮችን ከሰዎችን ህይወታቸውን ለማትረፍ የሚያደርጉትን እንቅስቃሴ ስታይ ይህን ሀሳብ ወደ እኛ ታመጣዋለች እና ምንድን የሚያስ በኢትዮጵያውያኖች ስም አንድ ነገር አናደርግም ብላ ሀሳቡ ስታመጣው ያው ሀሳቡን ተነጋግርንበት እና አንድ ግሩፕ ከፈትን። ያ ግሩፕ ያው ኢትዮጵያኖችን በተመለከተ ሁላችንም ምናደርግ የሚለውን ነገር ሀሳብ አንስተን ተወያየንበትና ፈቃደኝነት ግሩፕ ውስጥ በመግባት አንድ ነገር ለማድረግ በዝግጅት ላይ ነው ያለ ነው ገና መንገድ ላይ ነው ያለ ነው እና ለጣሊያኖች ይጠቅማቸው አላይ ጠቅማቸው ሲሆን እኛም እንደ ኢትዮጵያዊነታችን ከጎናቸው እንደሆነን ለማሳየት ነው ያንን ፕሮግራም የጀመርነው እና እያንዳንዱ እዚህ ያለው አበሻ ወይ እያንዳንዳችን ኢትዮጵያኖች ባለኝ አጋጣሚ ባለኝ ጉልበት ሄጄ ማገዝ ባልችል ባለኝ ሙያ ሄጄ ማገዝ ባልችል በዚህ ነገር ግን ጣሊያንን መርዳት ፈልጋለሁ ብለው እኛ በመንገድ የመጣን ሰዎች በትልቅ በከባድ አደጋ ውስጥ የመጣን ሰዎች ያደረጉልን ጣሊያን ውለታ በገንዘብ ከፍለን የምንጨርሰው ስላልሆነ አሁን በደረሰባቸው በጣሊያን ሀገር እኛም ባለንበት በጣሊያን ሀገር በደረሰብን ችግር የእኛም ወገን ሞቶብናል። ስለዚህ የእኛም ጉዳት እስከሆነ ድረስ ከጎናቸው ሆነን የእኛንም አስተዋጽኦ ለማበርከት ነው ይህንን ፕሮግራም የጀመርነው።
ዋትሳፕን በመሳሰሉ ማህበራዊ የመገናኛ ዘዴዎች በመጠቀም የጣሊያንን መንግስት ለመርዳት የተሰባሰቡት ምን ያህል ሰዎች ናቸው ብዬ ጠይቄው ነበር።
ወደ 104 ሰው የሚሆን አካባቢ ግሩፕ ውስጥ አለ። ያው ሰው የቻለውን ይስጥ የሚልም ነገር አለ። አሁንም ቢሆንም ሰው የቻለውን መስጠት ይችላል። መነሻ ብለን የምናነሳው በ50 ዩሮ ነው። ከዛ በላይም እየሰጡ ነው እህት ወንድሞች።
ለገንዘቡ መሰባሰብ ምክንያት የሆነችውን ሳራ ተስፋው ነኝ ከሆስፒታል 3 ቀን ቆይታ በኋላ 14 ቀን እስኪሞላት ራሷን አግላ ብቻዋን ከተቀመጠችበት ስፍራ በስልክ አናግሬያታለሁ። ሆስፒታል በምን አጋጣሚ ሄደች?
ከምሰራበት ቦታ ሁሉም ሰራተኛው በተለያየ ጊዜ ኢንፍሉዌንዛ ይዟቸው ስለነበረ ያው እኔም ሲክ ሊቭ ላይ ነበርን። ሁላችን በተራ በተራ እየወጣን ማርች 11 ከመስሪያ ቤታችን ለጊዜው ስራው ስለተዘጋ ሁላችሁም በቤታችሁ እንድትቆዩ ብለው ደብዳቤ ላኩልን ማለት ነው በዋትሳፕ። ከዛ እኔ ደግሞ ከጓደኞቼ ጋር ሳወራ ምክንያቱን ከኛ በፊት ቀድማ ታማ ሆስፒታል የገባች ልጅ አለች ብለው ነግሩኝ፣ በቃ ሄጄ መምረጥ አለብኝ ብዬ ራሴ ነኝ አምቡላንስ ጠርቼ የሄድኩት።
ምንድን ነበር የታመመችው ባልደረባሽ?
መጀመሪያ እንደ ኢንፍሉዌንዛ ነበር የጀመራትና ቀድማ እሷ ህመም ፈቃድ ላይ ነበረችው እና እኔ ሁላችን የምናውቀው እቤት እንዳለች ነበረ። ግን ያው መስሪያ ቤቱ ስራው ቆሟል ብሎ ሲለን ስንሰማ ምክንያቱን በኮሮና ቫይረስ ፖዘቲቭ ሆና ነው ተባለ። ያው ሰውነን እና እንደነግጣለን ሁላችንም ተደናገጥን። ሁለት አብሮኝ የሚሰሩም ቀድሞ ሆስፒታል ሄደው ነበረ። እኔም ሄድኩኝ አምቡላንስ ጠርቼ ለማረጋገጥ ብዬ ነው ሄድኩት።
ስንት ቀን ቆየሽ ሆስፒታል ውስጥ?
አርብ ቀን ሄድኩኝ። እሁድ ከሰዓት በኋላ ነው የተመለስኩት። ያው ወረፋው ደርሶ ተመርምሬ ወደ ቤት ተመለሽ ብለው ወደ ቤት የተመለስኩ።
ከሶስት ቀን የሆስፒታል ቆይታ በኋላ የምርመራ ውጤቶች ምን ሆነና ተመለስሽ?
በዛን ሰዓት ምንም የነገሩኝ ነገር የለም። ቤት ሄደሽ ኳራንታይን ላይ ነው መሆን ያለብሽ፣ ለ14 ቀን መውጣት የለብሽም ከቤት አሉኝ። ያው ከመስሪያ ቤትም ተብዬ ነበር አልወጣም፣ ደህንነቴን ነግራቸዋለኝ። ከዛ ከ14 ቀን በኋላ መጥተው ዋቢ ይወሰዳል። ከአፍንጫና ከምላስ ከአፍ ውስጥ ናሙና ይወስዳሉ። የሱ ውጤት እስከምሰማ ድረስም አልወጣም ከቤት።
የጣሊያንን መንግስት ለመርዳት ምክንያትም ስትገልጥልን
3 ቀን በቆየሁበት ሰዓት በእውነት ባለሙያዎቹ ደከመን ሰለችን ሳይሉ ከታመሙት ሰዎች የሚሰሩት ሰዎች በጣም ነበረ ባለሙያዎቹ የሚያሳዝኑት፣ እንዴት ምን ያህል እንደሚደክሙ ሌሊትም አይቻለሁኝ። አንዴም ቁጭ አይሉም፣ ሌሊትም ቀንም ያለማቋረጥ እዛው የሚሰሩ ሰዎች ነበሩ እና እንዴት እኔ በጣም ውስጤ የተነካው ሲሰሩ ሲደክሙ ስላየሁኝ። ከዛ ከመጣው በኋላ አንዳንድ ኢትዮጵያውያኖችን አነጋግሬ የሆነ ግሩፕ በዋትሳፕ ከፍተን አንዳንድ ነገሮችን ለመርዳት ሆስፒታሉ ከጎናቸው ለመሆናችን በኢትዮጵያውያኖች ስም ገንዘብ አዋተን ከነሱ አጋርነታችንን ለማሳየት ገንዘብ እያሰባሰብን ያለ ነው።
ገንዘቡንም አሰባስበው በፓርማ ውስጥ ለሚገኘው ሆስፒታል የማጆሬ ለመስጠት ማቀዳቸውን ገልጠውልኛል። ለአሜሪካ ድምጽ አባየው ገበያው ነኝ ከሜሪላንድ። አበባየው ገበያውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ የኮሮና ቫይረስ ወረርሽኝ አጣዳፊ ስርጭትና ጉዳት ለብዙዎች በርቀት ያለ ስጋት ከመሆን ወደ ዕለት ተዕለት ፈተናነት ከተሸጋገረ ውሎ አደረ። የህመም ምልክት ሳያሳዩና ለቫይረሱ መጋለጣቸውን እንኳን ሳያውቁ ቫይረሱን ወደ ሌሎች የሚያስተላልፉ ሊኖሩ የመቻላቸውን ያህል በጠና የሚታመሙና ለከፋ አደጋ ጭምር የሚዳረጉትም ጥቂት አይደሉም። ለመሆኑ አንድ ሰው ለቫይረሱ ከተጋለጠ በኋላ በሰውነት ላይ የሚፈጠረው ምንድን ነው? በሰውነት ላይ የሚያስከትለው ችግርስ ለምን ከሰው ወደ ሰው ተለያየ? እነኚህና የመሳሰሉትን ጥያቄዎች ለመመለስ አሉላ ከበደ የሳምባና የጽኑ ህሙማን ሕክምና አዋቂውን ዶክተር አሰፋ ጄዳውን አነጋግሮ ተከታዩን አሰናድቷል።
ዶክተር አሰፋ ጄጃው በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ።
ለቫይረሱ በተጋለጡ ሰዎች ቁጥር በዓለም ቀዳሚውን ስፍራ ይዛለች። በአንጻሩ ቻይና በየለቱ የሚጋለጡ ሰዎችን ቁጥር ወደ ዜሮ ማምጣቷና አዲስ ተጋላጮችን ማስቆሟን ነው ይፋ ያደረገችው። ከፍተኛ መጠን ያላቸው ለውጦችም ተከስተዋል። ለመሆኑ ይሄ ስለ ቫይረሱ ስለወረርሽኙም ሆነ ስለ በሽታው መዛመት ምን ይነግረናል? ወረርሽኙን ለመቆጣጠር ስለሚሰሩ ስራዎችስ?
አዎ፣ ልክ ነው። እንግዲህ ይሄ ነገር ከጀመረበት ጊዜ ጀምሮ ቻይና እንዳየ ነው ከፍተኛ ትኩረት ተደርጎ አሁን ያለበት ደረጃ ላይ ደርሷል። ከዛ ወደ አውሮፓ ሄዷል። አሁን ወደ አሜሪካ ሀገር ላይ ነው እንግዲህ በፈረንጆች አነጋገር ኤፒሴንተር የሚሉት ዋናው እየተራባ ያለበት ቦታ ማለት ነው። አንድ ወረርሽኝ እና በጊዜ ማድረግ የሚገባንን ነገር ባለመስራታችን ነው ብዬ ነው ማስበው። ከኛ የአሜሪካ ሀገር ለምሳሌ እንደ ኒውዮርክ አይነት ከተሞችን አኗኗር ሁኔታ በጣም ትልቅ ከተማ ነው። ብዙ መመላለሻ ለምሳሌ እንደ ባቡር አይነት ነገሮች አሉ። በጣም የተቀራረበ ቦታ ነው። ወይም ደግሞ በዚህ ሀገር የሚታየው ብዙ አረጋውያን የሚኖሩባቸው አካባቢዎች የተወሰኑ ናቸው። ለምሳሌ ሲያትል እንደደረሰው ወይም ኒው ጀርሲ እንዳለው እነዚህ እንግዲህ ተደራራቢ ምክንያቶች ናቸው ለበሽታው መዛመት።
ተገቢው ስራ በሰዓትና በጊዜው ፈጥኖ አልጀምረም የሚለውን እርሶን መሰል ባለሙያዎች የሚስማሙበት ይመስላል። እስኪ አንዴ ህመሙ ከደረሰ ከፍተኛ ቁጥር ያለው ህዝብም ካዳረሰ በኋላ የሚኖረው ሁኔታ በጊዜው የደረሰውን ህክምና አገልግሎት መስጠትና ስርጭቱንም በአንጻሩ መክታት ይጠይቃልና በመጀመሪያው ደረጃ የሚፈጠረውን ለመመልከት እንሞክር። አንድ ሰው ለዚህ ቫይረስ ሲጋለጥ ምን ይሆናል የሚለው በስፋት ከሚነገረው ምንም ላይሆን ይችላል፣ ጨርሶ ምልክትም ላያሳይ ይችላል ከሚለው ተነስቶ ለህልፈት የሚዳረጉት በሺዎች ህይወታቸውን ያጡ ሰዎችን እየተመለከትን ነው። እና ምንድን ነው አንድ ሰው ለቫይረሱ ሲጋለጥ የሚፈጠረው? ለምንስ ነው በአንዳንዶች ላይ የከፋ ሁኔታ የሚያስከትለው፣ በአንዳንዶች ላይ ምንም ሳይሆኑ እንደ ቀላል ኢንፍሉዌንዛ አላፊ በሽታ የሚሆነው? ይልቁንም በእንዲህ ያሉት ሰዎች ከራሳቸው ይልቅ ሌሎችን እንዳይጎዱ ነው የሚመከረው። እና በመሰረቱ ምንድን ነው የሚፈጠረው? ዶክተር አሰፋ አድማጮቻችንን ቅርብ ባለ ስሜት እንዲመለከቱት ብናደርግ።
እንግዲህ ቫይረሱ እንደ ሌሎቹ በትንፋሽ አካባቢ የሚመጡ ቫይረሶች ከሚጋለጠው ሰው ውስጥ በጣም ብዙ ሰው ስሜት አያሳይም። ብዙ ሰው ለቫይረሱ ተጋልጦ ቫይረሱ ሰውነት ውስጥ ገብቷል፣ ያ ሰው አያውቀውም። ምንም ስሜት ሳይሰጥ ሰውነታችን መከላከያውን ያዘጋጃል። ከዛ መሀል ውስጥ ግን የተወሰኑ ሰዎች ደግሞ ስሜት ይኖራቸዋል። በጣም ቀለል ያለ፣ ሌላ ጊዜ ጉንፋን ሲይዘን የሚይዘን አይነት ሊሆን ይችላል። ትንሽ ሶር ትሮት፣
የጉሮሮ ህመም፣
ሳል፣ ደረቅ ሳል፣ በአብዛኛው ትኩሳት ለአንድ ቀን ለሁለት ቀን ሆኖ ያልፋል። ነገር ግን እዛ ውስጥ ደግሞ የተወሰኑት ሰዎች የቻይና፣ የኮሪያ፣ የጣሊያን ነው በጣም ከፍ ያለ ቁጥር ያለው። የእኛም አሁን የአሜሪካ ነገር አንደኛ በጣም ብዙ ቴስት እያደረግን ስለሆነም ነው በድንገት ቁጥሩ እጅግ በጣም የገነነም የሚመስለው። ግን ብዙ ሰው የማናውቀው ብዙ ሰው አሁንም ቫይረሱ ኖሮት ምንም አይነት ስሜት ሳይኖር ያሳለፈ ይሆናል። ከዛ ውስጥ ግን ወደ ሁለተኛ ደረጃ እንግዲህ ቀለል ያለ የምንለው አለ። በጣም የጉንፋን አይነት ስሜት ብቻ ተሰምቶት ትኩሳት የሚያልፋል። ከዛ ቀጥሎ ያለው ትንሽ ወረድልና ታችኛውን መተንፈሻ ክፍላችንን ማጥቃት ሲጀምር፣ ሌላው ደግሞ ምንድን ነው የሚሆነው ሰውነታችን ይሄ የውጭ አካል ነው። የውጭ አካል ወደ ሰውነታችን በሚመጣበት ጊዜ ሰውነታችን መከላከያ አለው ለዛ መልስ የሚሰጥበት። እንግዲህ ከሁለት በኩል ነው ጉዳት የሚደርስበት፣ አንዱ ከቫይረሱ ራሱ በመተንፈሻችን ላይ። ትልቁ ጉዳት ግን ደግሞ የሚመጣው ሰውነታችን ለመከላከል ሲል የሚያመነጫቸው ብዙ ነገሮች አሉ። ያ ሲሆን እንግዲህ ትንፋሽ ማጠር ይመጣል። ሳምባ ላይ ሳምባ ምች የምንለው ጠባሳ መምጣት ይጀምራል። አንዳንዶቹ ከዚህ በፊት የተደረጉት እንግዲህ የሚያሳዩት አንዳንድ ሰው ላይ በካት ስካን እንኳን በተደረገ ምርመራ ላይ ሳምባ ላይ ጠባሳ ታይቶ ሰውየው ሳያውቀው ሊያልፍ ይችላል፣ ስሜትም ሳይኖረው
በህመም ደረጃ ሳይሰማው። በምርመራው ግን ያደረሰውን ጉዳት ሊያመላክት ይችላል። ይህ ካት ስካን ያሉት በኤሌክትሮኒካዊ ዘዴዎች የሚደረገው ምርመራ
ቻይና ምንም ስሜት የሌላቸውም ግን ፖዘቲቭ የሆኑትን ሰዎች ካት ስካን ሲያነሷቸው፣ በእኛ ሀገር እንግዲህ ኤክስሬ ነው በብዛት የሚሰራው፣ ካት ስካን የሚሰራው ጠባሳ ይታያል። ሰዎቹ ግን ምንም ስሜት አልተሰማቸውም። ከዛ የሚቀጥለው ግን ሳምባችን ላይ ቫይረሱ ሲደርስ፣ ለዛ ደግሞ ሰውነታችን ለመከላከል የሚያመነጫቸው ነገሮች አሉ፣ ሳይቶካይን የሚባሉ ኢንተርሊከን የሚባሉ እነሱና ቫይረሱ ነው እንግዲህ ሳምባ ላይ ጉዳት ሲያደርሱ፣ በተለይ ሳምባ ውስጥ በሁለቱም በኩል ጠባሳ መምጣት ሲጀምር ሳምባው ምቹ ሁለቱም፣ ከሁለቱም አልፎ ደግሞ ሳምባችን ግን የተከፋፈለ ነው፣ ሶስት ክፍሎች አሉት። እሱም በሚጎዳበት ጊዜ አሁን
ሲቪየር ዲዚዝ እንለዋለን። ለምን የኦክሲ
የከፋ ይባላል?
የከፋ ይሆናል። ያ
ነጋጋሪና አዋይ ጭብጦች ዶክተር አሰፋ ይሰጡትን ምላሽ በሚቀጥለው ፕሮግራማችን እናቀርባለን። ለአሁኑ ግን እንግዳይን ዶክተር አሰፋ ጅጃውን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
አሉላና እንግዳውን እናመሰግናለን። አድማጮች፣ የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም።